የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሰኞ ሰኔ 10 2011 ዓ.ም ተመረተ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ።
የመብት ተሟጋቹ አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን በአዲስ ማሻሻያ መዋቀር አለበት ሲል መግለጫ አውጥቷል።
ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን የድርጅቱ የሥራ መሪዎች ለሚመረጡበትና ለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል።
አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ናቸው። ይዘናቸው እንመለሳለን። በሌላ ዘገባ ጠቅላይ ሚኒስትር አብይ አህመድ መፈናቀል ስለሚቆምበት ሁኔታ በደሴ ስብሰባ ላይ ተጠይቀዋል።
መፈናቀል ላይ ሁለት ነገር አለ ወገኖች፣ ተፈናቅለ ሂድ የሚላለ ተፈናቅለና የሚላሉ።
አብራችሁን እስከ ማብቂያው ከዘለቃችሁ ሁሉንም ከዝግጅቶቻችን ታዳምጣላችሁ።
የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም።
ከበረራ በታገዱት 737 የማክስ ጀቶች ማስጠንቀቂያ መብራቶች ላይ ብልሽት መኖሩን ለአየር መንገዶች ለአብራሪዎችና ለበረራ ተቆጣጣሪዎች ዝርዝር አድርገን ባለማሳወቃችን ስህተት ፈጽመናል ሲሉ የቦይንግ ዋና ሥራ አስፈጻሚ ዴኒስ ሙለንበርግ ተናገሩ። በመርማሪዎች እምነት ቀደም ብሎ በኢንዶኔዥያ በማስከተልም በኢትዮጵያ በጠቅላላው የ356 ሰዎች ሕይወት የጠፋባቸው የ737 ማክስ ጄት አደጋዎች በከፊል ምክንያቱ የአውሮፕላኑን የከፍታ በረራ ፍጥነት የሚቆጣጠረው አንቲስቴል ሲስተም ለአብራሪው የሚጠቁመው የማስጠንቀቂያ መብራት ላይ ያለ ብልሽት ነው ብለዋል። የቦይንግ ኩባንያው ዋና ሥራ አስፈጻሚ ሙለንበርግ ትናንት በፓሪስ በረራ ትርኢት ላይ ለጋዜጠኞች በሰጡት ቃል ኩባንያው አውሮፕላኖቹን ለገዙት ተገቢውን መረጃ በትክክል አንድ አይነት በሆነ መንገድ አላደረሰም፣ ያ ደግሞ ተቀባይነት የለውም ብለዋል።
ቀጣዩ ዜና ተከታታይ ሁለት የሞት ዜናዎች ናቸው። የጠቅላይ ሚኒስትር አብይ አህመድ አባት አቶ አህመድ አሊ ከዚያ ለም በሞት ተለይቷል። የጠቅላይ ሚኒስትሩ አባት ወላጅ አባት አቶ አሊ ዛሬ ከሰዓት 8 አካባቢ ነው ከዚህ ዓለም በሞት መለየታቸውን የሀገር ውስጥ መገናኛ ብዙሃን የአጋሮ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ጠቅሰው የዘገቡት አቶ አህመድ አሊ ባደረባቸው ህመም ምክንያት በጅማ ስፔሻላይዝድ ሆስፒታል ሕክምና ሲከታተሉ ቆይተው በተወለዱ በ105 ዓመታቸው ከዚህ ዓለም በሞት መለየታቸው ተዘግቧል። የቀብር ስነ ስርዓታቸውም በነገው ዕለት ወዳጅ ዘመዶቻቸውና የአካባቢው ሰዎች በተገኙበት እንደሚፈጸም የኮሚኒኬሽን ጽህፈት ቤቱ አስታውቀዋል። በሌላ የሞት ዜና የቀድሞ የግብጽ ፕሬዚዳንት መሐመድ ሙርሲ በዛሬው ዕለት ፍርድ ቤት ውስጥ ተዝለፍልፈው በመውደቅ ህይወታቸው ማለፉን ሮይተርስ የዜና ወኪል የሀገሪቱን ቴሌቪዥን ጣቢያ ጠቅሶ ዘግቧል። እንደ አውሮፓውያን አቆጣጠር በከፍተኛ ተቃውሞ በ2013 ዓ.ም ስልጣናቸውን በመፈንቅለ መንግስት የተነጠቁት ሙርሲ ከዛን ጊዜ ጀምሮ እስር ቤት እንደሆኑም ታውቋል። ሀገር ውስጥ መገናኛ ብዙሀን የግብጽ ማለት ነው እንደዘገቡት 67 ዓመታቸው ነው። ዛሬ የኮርት ሂሪንግ ወይም የክሳቸው የሚሰማበት ቀን ነበር። እዛ ውስጥ ተዝለፍልፈው ህይወታቸው ማለፉ ተዘግቧል።
ዩናይትድ ስቴትስ በሶማሊያ ከ28 ዓመታት በፊት የዘጋችውን የዓለም አቀፍ ልማት እርዳታ ቋሚ ሚሽን ልትከፍት ነው። ዩኤስአይዲ እንደ አውሮፓውያን አቆጣጠር ከጥር 5 1991 ዓ.ም ጀምሮ ተዘግቶ ቆይቷል። ዩናይትድ ስቴትስ ከሶማሊያ ጋር ግንኙነቷን በይፋ ያላቋረጠች ቢሆንም በዚያች ሀገር እንደ አውሮፓውያን አቆጣጠር በ1980ዎቹ ጀምሮ የተካሄደው የእርስ በርስ ጦርነት በ91 ማዕከላዊ መንግስቱ መንኮታኮቱን ተከትሎ ኤምባሲዋን መዝጋቷ ይታወሳል። ለሶማሊያ ሕዝብ ሰብአዊ እርዳታ የሚውል ወደ 185 ሚሊዮን ዶላር የሚጠጋ እርዳታ መመደቡን ዩኤስኤድ ባወጣው መግለጫ አስታውቋል። ሞቃዲሾ ውስጥ ዩኤስኤድ ሚሽን መክፈቱ ዩናይትድ ስቴትስ ከሶማሊያ ሕዝብ ጋር ያላትን የልማት አጋርነት የሚያጠናክር ታላቅ ምዕራፍ ነው ብለዋል መግለጫው።
ዓለም አቀፍ ውቅና ያላቸው የሊቢያ ጠቅላይ ሚኒስትር ፋይዝ አልሴራጅ ከተቀናቃኛቸው ጋር ለመደራደር ፈቃደኛ እንዳልሆኑ አስታውቋል። ጠቅላይ ሚኒስትሩ ለሮይተርስ በሰጡት ቃል እኚህ ሰው በፖለቲካ ሂደቱ አጋር ሊሆኑ እንደማይችሉ ባለፉት ዓመታት የሰሩት ስራ ይመሰክራል፣ ስለዚህ እንደገና ቁጭ ብዬ አላነጋግራቸውም ብለዋል። የጠቅላይ ሚኒስትር አልሴራጅ እና የተቀናቃኛቸው የጄኔራል ሀሊፍ ሀፍታር ታማኝ የጦር ሰራዊቶች ዋና ከተማዋን ትሪፖሊ ለመቆጣጠር በሚያካሂዱት ውጊያ ብዙ ሺህ ህዝብ ቀየውን ጥሎ ተሰዷል። ገሚሱም ከተማ ውስጥ ባሉ ካምፖች ተጠልሏል። ጠቅላይ ሚኒስትር አልሰራጅ ባለፈው የካቲት ጄኔራል ሀፍታርን ማነጋገር በአውሮፕላን ትሪፖሊን በቦምብ ለማስደብደብ እንዲዘጋጁ ጊዜ ከመስጠት ሌላ የፈየደው ነገር የለም ማለታቸውም ተጠቅሷል። አሁን ዋናው ግባችን ትሪፖሊን ከጥቃት መከላከል ነው ያሉት አልሲራጅ በጥቂት ቀናት ውስጥ ውጤቱን ታዩታላችሁም ብለዋል። ዝርዝር ውስጥ አልገቡም ጄኔራል ሀፍታር ምላሽም አልሰጡም። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ። ዓለም አቀፉ የመብት ተሟጋች አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል መግለጫ አወጣል። ድርጅቱ በመግለጫው ላይ ኮሚሽኑ ባድሎኝነትና ከተለመዱ ከሰብአዊ መብቶች አወቃቀር ስርዓት ውጪ በመንቀሳቀስ ረገድ የተወቀሰ ሲሆን ሀገሪቱ ከነባር ጨቋኝ አሰራሮች እንድትላቀቅ፣ ተጎጂዎች ፍትህ እንዲያገኙ በሚደረገው ጥረት ውስጥ አስተዋጽኦ እንዲያደርግ ሆኖ መዋቀር አለበት ተብሏል። ሀብታሙ ስዩም ዝርዝሩን ይነግረናል።
የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቀር አለበት ይላል የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል። ድርጅቱ ለዚህ አደባባይ ጥያቄው ማሳመኛ የሚያደርጋቸው ማስረጃዎች ኮሚሽኑ በዓመታት ውስጥ ያቀረባቸው ሪፖርቶች አለባቸው ያላቸውን እንከኖች ነው።
ለረጅም ጊዜ የኢትዮጵያ ሁማን ራይትስ ኮሚሽን ያወጣቸው የነበሩትን ሪፖርቶች ለማየት እድሉ ነበረን። ታያቸዋቸው ብዙዎቹ ሪፖርተሮች የሰብአዊ መብት ጥሰቶቹን የማደባበስ ጥሰት እንዳልተፈጸመ የማስመሰል ነገር ነበራቸው። እኛ ባለ ማስረጃ ደግሞ ብዙ ጥሰቶች እንደነበሩ ነው የሚያሳየው።
አቶ ፍስሃ ተክሌን የሰማችኋቸው በአምነስቲ ኢንተርናሽናል ውስጥ የኢትዮጵያና የኤርትራ ጉዳይን የሚከታተሉ ባለሙያ ናቸው።
አሁን ደግሞ ባለው ሁኔታ ኢትዮጵያ ውስጥ ለውጥ እየመጣ ነው፣ ሰብአዊ መብትን የሚያበረታታ ለውጥ እየመጣ ስለሆነ ያ ለውጥ ደግሞ የተሳካ እንዲሆን ለዚህ ዋና መሰረቱ የሆነው ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ስለሆነ ይህን አካሄዱን ማስተካከል አለበት።
ድርጅታቸው ሀገሪቱ ከቆየችበት ጨቋኝ ትናንት ለመላቀቅ ያላትን ዓላማ ለማሳካት ብቃት የለውም ያለው ኮሚሽን ከተቋቋመበት አዋጅ ጀምሮ አዳዲስ ለውጦች ሊተገበሩበት ይገባል ይላሉ።
ከራሱ የሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን የድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆዎችና መስፈርቶች የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን የአቅም እንዲያጎለብት ነው የጠየቅነው። ጀነራል ከአስፈጻሚ አካል ደግሞ ኮሚሽኑ የተሟላ ታማኒነት ያለው ሪፖርቶች ያቀርብ ዘንድ አስፈላጊውን እገዛ በተለይም ደግሞ የሰብአዊ መብት ጥሰቶችን በተመለከተ መረጃን በማቅረብ ወይም ደግሞ ኮሚሽኑ ስራውን በትክክል የማይፈጽምበት ጊዜ ደግሞ ወይም ደግሞ ከዚህ በፊት ላልፈጸመበት ጊዜ ደግሞ ያንን ያደረጉ አካላትን ተጠያቂ ማድረግ መሰራት እንዳለበት ነው የሚያሳስበው የኛ ሪፖርት።
አምነስቲ ኢንተርናሽናል ከአደባባይ መግለጫ በፊት ኮሚሽኑ ሊተገብረው ይገባል ያለውን ከአንድ ዓመት በፊት ሲጠይቅና ሲያቀርብ እንደነበረ አስታውቋል። ሆኖም ከኢትዮጵያ የሰብአዊ መብት ኮሚሽን በኩል ምላሽ ሳይገኝ ቀርተዋል። ድርጅቱ በመግለጫው ላይ የህዝብ ተወካዮች ምክር ቤት አባላት የህግ የበላይነትን የሚያከብርና ሰብአዊ ክብርን የሚጠብቅ ኮሚሽን ለማቋቋም አዲሱ መንግስት ፍላጎት እንዳለው፣ ኮሚሽኑ የፓርላማ ይሁንታ ሳያገኝ ግኝቶቹን የማተም ነጻነት እንደተሰጠው እንደተጠቀሰው ጽፏል። አምነስቲ በዚህ መግለጫው ላይ የኢትዮጵያ ሰብአዊ መብት ኮሚሽን እንደ አውሮፓውያን አቆጣጠር በ2016 እና 2017 ባወጣቸው የአማራና ኦሮሚያ ክልል የተቃውሞ ሰልፎችን በሚመለከቱ ሪፖርቶች ላይ ሰልፈኞችን ጥፋተኛ የሚያደርግ የቃል አጠቃቀም አዘውትሯል፣ በጠመንጃ የተገደሉትን ሰልፈኞች ሳይቀር አሟሟታቸው ያልታወቀ ሲል ይመዘግባል፣ ጥሰቶችን ለመመርመር የሚያስፈልጉ ሁነኛ ማስረጃዎችን ገሸሽ አድርጓል ሲል ወቅሷል። የኢትዮጵያ ሰብአዊ መብት ኮሚሽን ተወካዮችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም፣ ሙከራችንን ግን እንቀጥላለን። በተመሳሳይ የህዝብ ተወካዮች ምክር ቤት የሰብአዊ መብት ጉዳይ ቋሚ ኮሚቴ አባላትን ለማግኘት ሞክረናል። ወይዘሮ የሽመቤት የተባሉ ተወካይ የሪፖርቱን ይዘት ሀገር ቤት ባለው የኢንተርኔት መቆራረጥ ምክንያት አለማየታቸውን ጠቅሰው በነገው ዕለት መልሰን እንድንደውል ነግረውናል። በነገው ቆይታችን ይዘናቸው ለመቅረብ እንሞክራለን።
ተከታዩ ዘገባችን ወደ ደሴ ነው የሚወስደን። ጠቅላይ ሚኒስትር አብይ አህመድ ቅዳሜ ዕለት ወደ ደሴ ተጉዘው በደሴ ከተማ ከሚገኙ ነዋሪዎች ጋር ውይይት አድርገዋል። በዚህ ውይይት ላይ ነዋሪዎቹ የተለያዩ ጥያቄዎችን አንስተዋል። የኦርቶዶክስ እምነት ተከታይ የሆኑ የሃይማኖት አባቶች በኦርቶዶክስ የእምነት ቦታዎች ላይ የሚፈጸሙ በደሎችን በተመለከተ እንደዚሁም የሙስሊም እምነት ተከታዮች፣ የከተማው ነዋሪዎች ስለተለያዩ ጉዳዮች አንስተው ጠቅላይ ሚኒስትሩን ጠይቀዋል። ልማትን በተመለከተ አንስተዋል። የመንገድ ስራዎችን፣ ውሃን የተመለከተ የባቡር መንገድን፣ የተለያዩ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ጠቅላይ ሚኒስትሩም ለተነሱት ጉዳዮች ማብራሪያን ሰጥተዋል። ከእነዚህ ጉዳዮች መካከል አንድ የተነሳው መፈናቀል መቼ ነው የሚቆመው የሚል ነበር። ጠቅላይ ሚኒስትሩ ለዚህ ጥያቄ የሰጡትን ምላሽ እናዳምጥ።
እኔ ወደ ስልጣን ስመጣ 1 ሚሊዮን ገደማ የተፈናቀሉ ሰዎች ነበሩ። በኋላ ከወጣው ተጨምሮበት 2.5 ሚሊዮን ገደማ ተፈናቃዮች ነበሩ። መፈናቀል ላይ ሁለት ነገር አለ ወገኖች፣ ተፈናቅለህ ሂድ የሚል አለ፣ ተፈናቅለህ ና የሚል አለ። ማፈናቀል ለብዙ ሰዎች ንግድ ስለሆነ አንዳንድ ሰው ቁስል ሲያጋጥመው ካልቻለ ቴትራሳይክል ከቻለም እንደምንም ይታከምና ቁስል ያድናል። አንዳንዱ ግን ቁስሉን እያሳየ ይለምንበታል። ማፈናቀል ቁስል እያዩ መለመኛን የሆነ በዚህ ዓመት የሰላም ሚኒስቴር በዚሁ አጋጣሚ ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። በነበረው ርብርብ እስካሁን 1.8 ሚሊዮን ሕዝብ በእኛ ጊዜ ብቻ ሳይሆን ከእኛ በፊት ተፈናቀለውን ጭምር ባክሎክ ወደ ቦታቸው መልሰን አሁን በየክልሉ የቀረው ሲደመር 500,000 ገደማ ሰዎች የቀሩ አሉ። እነዚህን በዚህ ዓመት ክረምቱ ሳያልቅ እንጨርሳለን ብለን በከፍተኛ ርብርብ እየሰራን ነው። እነዚህን ሰዎች ሲፈናቀሉም ሲመለሱ ጊዜያችን ስብሰባው ምናምን ትታችሁ በቢሊየን የሚቆጠር ገንዘብ አወጥተናል ከመንግስት ካዝና። ባይፈናቀሉ ያን ቢሊየን እኔ ኪስ ያላስገባውም ወይ መንገድ ወይ የሆነ ነገር ይሆን ነበር ማለት ነው። እነሱ ቁም ነገር የሰሩ ከመሰላቸው የራሳቸው ወገን ውሃ የጠማው መንገድ የሚፈልግ ወይም መብራት የሚፈልግ ሰው ሊሰራለት የሚገባውን ነገር እንዳይሰራለት ነው ያደረጉት። ቦነስ ካገኙ ይሄን ቦነሳቸው። ጥፋት መመኘት አይኖርብንም። ከጥፋት በጣም ወቅታዊ ትርፍ ካልሆነ በስተቀር ዘላቂ ጥቅም አይገኝም። ያፈናቀለም የተፈናቀለም ሴት ተጎዳ፣ ሕፃን ተጎዳ፣ አዛውንት ተጎዳ እንጂ ተመለሱ እኮ አሁን ቅማን ተመለሰ፣ ጉጂ ተመለሰ፣ ኦሮሞ ተመለሰ፣ አማራ ተመለሰ። የሞተ ተጎዳ፣ የገደለስ ወገኑን አጠፋ። ትርፉ ይሄ ነው። ከዚህ ተምረን ድጋሚ እንዳይፈጸም ማሰብ ነው የሚሻለው። ጥፋት በሚመለከት በኋላም በህግ የበላይነት መጣበታለሁ። ለጥፋት ብዙ እኮ አያስፈልግም። እዚህ ውስጥ 3000 ሰው 4000 ሰው ያለ እንደሆነ 3 ሰው መዳጅ አቃጥሎ ይሄን አዳራሽ ሊያጠቃን ይችላል። ከኛ እኩል መሆን የለበትም እኛን ለማጥፋት። አንድ ሁለት ሰው ገብቶ አሁን በመሳሪያ ቢተኩስ ስንት ሰው ያጠፋል? እዚህ ውስጥ መከላከል ነው ከባድ፣ ልማት ነው ከባድ፣ መስራት ነው ከባድ። ማጥፋትማ ቀሎ እኮ በየመንደሩ ሁሉም ነክሶ ሁሉም ሸልሎ የምትሰሙት ነው።
ከጋቢና ቪኦኤ ጋር ነው ያላችሁት አድማጮቻችን። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ የሚቀርበው። አሁን ወደ ደቡብ ኢትዮጵያ እናቀናለን። የዱራሜ ከተማ መስጂድ ተቃጥሏል፣ ኢማሙም ተገድሏል በሚል ያልተጨበጠ ወሬ በደቡብ ክልል ሀላባ ቆሌቶ ከተማ በእስልምና እምነት ተከታዮችና በፕሮቴስታንት ቤተ ክርስቲያን መካከል ተፈጥሮ የነበረው ግጭትና ተቃርኖ በእርቅ መፈታቱ ተሰምቷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይነግረናል።
ስምንት አባላት ያለው አሸማጋይ ኮሚቴ ላለፉት አራት ወራት ጉዳዩን ይዞ ሲመረምር ቆይቶ ሁለቱን እምነት ተከታዮች ያለማንም ጣልቃ ገብነት አስታርቋቸዋል። የአሸማጋይ ኮሚቴው ምክትል ሰብሳቢ አቶ ጌታቸው ደንዳ የሰላም ተጻራሪ ያሏቸው ግለሰቦች በአላባ ቁልቶና በአካባቢው በቀሰቀሰው ግጭት በማመልኪያ ተቋማት፣ በቅዱሳን መጻሕፍትና በልዩ ልዩ ንብረቶች ላይ ከፍተኛ የእሳት አደጋና ጉዳት መድረሱን አስታውሰዋል። የሁለቱ ሃይማኖት መሪዎች፣ የአገር ሽማግሌዎችና መንግስት የከፋ እልቂት እንዳይከሰት ባደረጉት ጥረት ጉዳቱን መቀነስ ተችሏል የሚያሉትም፣ ይሁን እንጂ በወቅቱ በተፈጠረው ሁኔታ በሁለቱ መካከል ቅሬታ ተፈጥሮ መቆየቱን ገልጸዋል። ከብዙ ውይይትና ጉባኤዎች በኋላ እርቀ ሰላም ማውረዳቸውና ይቅርታ መደራረጋቸውን ተናግረዋል። እርቅ በሚያካሂዱበት ወቅትም ከሁለቱ እምነት ተከታዮች የተነሱ ሀሳቦችን እንዲህ በማለት ጠቅሰዋል።
ከሁለቱም በኩል ከተገኙ ሽማግሌዎችና የሃይማኖት አባቶች ስለተፈጠረው ችግርና ከችግሩ በኋላም ስለነበረው ሁኔታ እንዲሁም ችግሩ በዘላቂነት ሊፈታበት ስለሚገባው የመፍትሄ ሀሳቦች ተነስተዋል። ሁለት በእርቁ ሂደት ከሁለቱም ወገን ሽማግሌዎች በኩል የተነሱ ሀሳቦች ከፕሮቴስታንት ሽማግሌዎች በኩል የተነሱ ከዚህ በፊት በሁለቱም ማህበረሰብ በኩል መሰረታዊ የሆነ የጸብም ሆነ የግጭት መንስኤ የሌለ መሆኑን፣ ሁለቱም ማህበረሰብ ለዘመናት በማህበራዊና ኢኮኖሚያዊ ጉዳዮች ተደጋግፈው የኖሩና በተለያየ ሁኔታ የተሳሰሩ ወገኖች መሆናቸውን ገልጸዋል። ለአብነትም በጋብቻ፣ በለቅሶ፣ በሰርግ እንዲሁም ደግሞ አስፈላጊ በሆኑ ጉዳዮች ሲረዳዱ የቆዩ መሆናቸውን፣ ሙስሊሙ ሲደግስ ቆሞ የሚያስተናግድ ክርስቲያን መሆኑን፣ ክርስቲያኑ ሲደግስ ሙስሊሙ በተመሳሳይ ሁኔታ የሚያስተናግድ መሆኑን፣ የሀላባ ማህበረሰብ በሃይማኖት መቻቻል ለሌሎች አካባቢዎች ምሳሌ የሚሆኑ ሴቶች ያላቸው መሆኑንና በሃይማኖት ስም የዚህ አይነት ቤተ እምነቶች ለይቶ የማጥቃት ልምድ የሌለ መሆኑን፣ ድርጊቱ የሙስሊም ማህበረሰብ ሆነ የሀላባን ብሔረሰብ የማይወክል መሆኑን፣ ማህበረሰቡ ከጥንት ጀምሮ ከአንድ ኩሬ ውሃ ቀርቶ እየጠጣ በሚደርስበት ችግር ሁሉ እየተደጋገፈ የመጣ መሆኑን አስረድተዋል። ይሁን እንጂ የካቲት 2011 የሃይማኖት ካባ የለበሱ አካላት ያደረሱብን ቃጠሎ በቀን በጠራራ ፀሐይ ሲሆን የሀላባ ሙስሊም አባቶች አልደረሱልንም፣ አልተከላከሉም፣ ዝም ብለው አይተዋል። ወጥተው ቢከላከሉ ኖሮ ቢያንስ ድርጊቱን ማስቆም ነበር ብለዋል። በመንግስትም በኩል የጸጥታ አስተዳደር ይህ ሁሉ እልቂት ሲደርስ ተገቢውን መከላከል አላደረገም። እንዲሁም በመሰረታዊነት በተለይም ከአምልኮ ጋር በተያያዘ የራሳችን ህጋዊ የሆነ የቤተ ክርስቲያን መስሪያ ቦታ ያልተሰጠን በመሆኑ የመልካም አስተዳደር ችግሮችም አለብን የሚሉ ቅሬታዎችን አቅርበዋል። ከሙስሊሙ ሽማግሌዎች በኩል የተነሱ ሀሳቦች ሃይማኖት ሳያግድ አንዱ የሌላውን የሃይማኖት ስርዓት በማክበር በድግሶችና በለቅሶች እርስ በርሳቸው ቆመው የሚያስተናግዱ እንደሆኑና የሚለያዩት ክርስቲያኑን ወደ ቤተ ክርስቲያን ሙስሊሙ ወደ መስጊድ ሲሄድ ብቻ እንደሆነ፣ የክርስቲያን ሴት ውሃ ልትቀዳ ስትሄድ ልጇን እንድታጠባላት ለሙስሊሙ ሴት አደራ ሰጥታ እንደምትሄድም ተናግረዋል። የተቃጠለው የፕሮቴስታንት እምነት ተከታዮች ንብረት የሀላባ ሙስሊሙ ማህበረሰብ ንብረት እንደሆነና በተሻለ መልኩ እንደሚሰሩና ያቃጠለው አካልም የሙስሊሙን ማህበረሰብ ጠላት እንደሆነ፣ የደረሰው ቃጠሎ የሙስሊሙን ማህበረሰብ ተማክሮ ያላደረገ እንደሆነ፣ አድራጊውም የክርስቲያንም የሙስሊምም ጠላት እንደሆነ፣ ድርጊቱም የሙስሊሙን ማህበረሰብ እንዲሁም የሀላባን ብሔረሰብ የማይገልጽ እንደሆነ፣ ሁለቱም ማህበረሰብ አንድ ሆነው ይህንን ክፉ ስራ የሰራውን በጋራ ተባብረው ለህግ አሳልፈው እንደሚሰጡና የፕሮቴስታንት እምነት ተከታዮችም ያቀረቡትን ቅሬታዎች ትክክል እንደሆነ ተናግረዋል።
በእነዚህ ጉዳዮች ላይ ከመተማመን ደርሰው እርቅም አውርደዋል። ታውን ወዲያ በእስልምና እምነት ተከታዮችና በፕሮቴስታንት ቤተክርስቲያን መካከል እንደ ቀድሞ መጠራጠርና ልዩነትም ተቀርፏል የሚያሉትም የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ እንዳሉት ዜጎች እርስ በርስ ከመጠቋቀምና ሰላምን ከሌላው አካል ከመጠበቅ ይልቅ የሰላም ጠባቂና ፈላጊ መሆን አለባቸው ብሏል። እርቀ ሰላም ያወረዱ ሸማግሌዎችን ማመስግኗቸዋል።
ሰላምን የምናስጠብቀው እያንዳንዳችን ነን። ሰላም ከእያንዳንዳችን አእምሮ ውስጥ የሚመነጭ በመሆኑ ሁላችንም ከሰላም አንጻር ያለን አስተሳሰብ ሰላምን የሚያሰፍን አስተሳሰብ እኔ በግሌ ስለመያዘ እያንዳንዱ ሰው ራሱን መጠየቅ አለበት። እዛ ጋ ያለው ቤተ እምነት ነው የሰላም ጠንቅ ከመአለት በፊት በእኛ ዘንድ ያለውን የሰላም እይታ በደንብ መፈተሽ ያስፈልጋል። በተቋም ደረጃ ያለውን ለሰላም ጠንቅ የሆኑ ጉዳዮችን ከመአለት በፊት ግን በራስ በግል ደረጃ ለሰላም ጠንቅ የሚሆኑ አስተሳሰቦችን መታገል ያስፈልጋል።
ያንዱን ፍላጎትና እምነት በኃይል ለማስቀየር የሚደረግ ጥረት የመጨረሻ ውጤቱ ጥፋት ነው ያሉት ርዕሰ መስተዳድሩ፣ ዘላቂ ሰላምን እድገትና ብልጽግናን በኃይል ለማምጣት ማሰብ ዘበት ነው፣ ይልቁንስ እርስ በርስ መረዳዳትና መከባበር ከመልካም ውጤት ያደርሳልም ያሉት ሚዲያና ቤተ እምነትን ጨምሮ ሌሎችም ተቋማት ለሰላም መዘመር ይገባቸዋልም ብለዋል። አሁን የተገኘውን ሰላም ወደ ኋላ ለመመለስ የሚጥሩ አካላትን በመጠየፍ ኃላፊነታችንን ልንወጣ ይገባልም ያሉትም የዞኑ ተዳዳሪ ወይዘሮ ሂክማ ከርድን በበኩላቸው የተፈጠረውን ሰላም ዘላቂ ለማድረግና ከተማው የሚታወቅበትን አብሮነትና መከባበር ለማስቀጠል እንደሚሰሩ ተናግሯል። በአላባ ከተማ ወትሮም በተለያዩ የእምነት ተከታዮች መካከል በእድርም ሆነ በማህበራዊ ጉዳዮች ልዩነት ተፈጥሮ አያውቅም ያሉት ወይዘሮ ሂክማ የሰላም ዋጋ ውድ መሆኑን ገልጿል።
ይህ አብሮነታችን ተጠናክሮ እንዲቀጥል፣ ሰላማችን የበለጠ እንዲጠበቅ ሌት ተቀን ያላሰለሰ ጥረት በማድረግ የሁላችንም ኃላፊነት ይሆናል። ሰላም ከሌለ አብሮ መኖር አይታሰብም። ሰላም ከሌለ ነግዶ ማስረፍ፣ አርሶ ማምረት፣ መወጥቶ መግባት አይቻልም። ሰላም ከሌለ ፍቅር የለም። ሰላም ከሌለ እምነት የለም፣ መስገድ የለም፣ መጸለይ የለም። ሰላም ከሌለ ሬሳ ማንሳት እንኳን አንችልም።
በእርቀ ሰላም ላይ ከተገኙ ተሳታፊዎች መካከል ሐሳባቸውን ለቪኦኤ የተናገሩት አቶ ፍሳ አብዱ እርቀ ሰላም በመውረዱ ደስተኛ መሆናቸውን ተናግረው የተፈጠረው ግጭት የቀድሞ ፍቅራችንን ያደስንበትና አብሮነታችንን ይበልጥ ያጠናከርንበት ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ፣ ሐላባ ዞን፣ ሐላባ ቁልቶም።
ወደ ተከታዩ ዘገባችን እናልፋለን። ላለፉት 35 ዓመታት በዓለም ላይ ግጭቶች እንዳይፈጠሩ በመከላከል ተፈጥረውም ሲገኙ ጉዳታቸውን በመቀነስ ብሎም ግጭቶችን በመፍታት የከረመው የአሜሪካ ሰላም ተቋም ከሰሞኑ ስለ ኢትዮጵያ መክሯል። ሀብታሙ ስዩም።
በለውጥ ላይ ያለች ኢትዮጵያ ከዩናይትድ ስቴትስ የዲፕሎማሲ ተሳትፎ የተቀሰሙ ልምዶች የሚል ርዕስ ያለው ውይይት የተከፈተው የአሜሪካ የሰላም ተቋም ባልደረባ የሆኑት አምባሳደር ጆኒ ካርሰን ባደረጉት የመክፈቻ ንግግር ነው። ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የፖለቲካ እስረኞችን መፍታታቸውን፣ ነጻው ሚዲያ እንዲያንሰራራ ማድረጋቸውን፣ ከኤርትራ ጋር እርቀ ሰላም ማውረዳቸውን የመሰሉ መልካም ለውጦችን አነሳስተው ሙገሳ ያሰሙት አምባሳደር ካርሰን አሁንም ግን የሀገሪቱ ሁኔታ የተለያዩ ወገኖችን እያሳሰበ መሆኑን ጠቃቅሰዋል።
Concerns are now growing that the euphoria
ጠቅላይ ሚኒስትር አብይ ያመጡት ለውጥ ያስከተለው የፈንጠዚያ መንፈስ ኢትዮጵያ ውስጥ ያለን ጥልቅ ችግር እየከለለም ግልጽ እያወጣም ነው የሚሉ ጭንቀቶች አሉ። ቁጥራቸው እየጨመረ ያለ ታዛቢዎች የጠቅላይ ሚኒስትር አብይ የለውጥ እርምጃዎች ፈጣን፣ በሀገሪቱ ፌዴራላዊ የአስተዳደር ሥርዓት ውስጥ አለመረጋጋትን፣ የደህንነት እጦትና ጥላቻን እየፈጠሩ የመሆናቸው ነገር ያሳስባቸዋል። አሳሳቢ እየሆኑ ከመጡ ጉዳዮች አንዱ በጠቅላይ ሚኒስትሩና አመራሩ ላይ እየጨመረ ያለው የትግራይ ክልል ቅዋሜና አልታዘዝም ባይነት ነው። ይህ ክልል የቀድሞ የኢትዮጵያ ኃያል የደህንነት አለቃ ጌታቸው አሰፋ መገኛ ነው።
አምባሳደር ካርሰን ምንም እንኳን ሦስት የፍርድ ቤት መጥሪያዎች ለአቶ ጌታቸው አሰፋ ቢላኩም የክልሉ መንግሥት ተገን ሆኖላቸው አሁንም በነጻነት እንደሚገኙ ጠቅሰዋል። የዩናይትድ ስቴትስ ወኪል በመሆን ላለፉት 28 ዓመታት ኢትዮጵያ ውስጥ በመፈራረቅ ያገለገሉ አራት አምባሳደሮች ልምዳቸውን በማጣቀስ ኢትዮጵያ ወደ ተሻለ ሰላምና መረጋጋት እንድትደርስ መደረግ ስላለባቸው እርምጃዎች መክረዋል። ኢህአዴግ ሥልጣን በያዘ ማግስት ለሁለት ዓመታት ኢትዮጵያ ውስጥ ያገለገሉት አምባሳደር ማርክ ባስ ወደ ኢትዮጵያ ለተልእኮ ከማቅናታቸው በፊት እሳቸው በአሉታዊነቱ የጠቀሱት የብሔር ማንነት እሳቤ በሀገሪቱ ውስጥ ያለውን ቦታ ቀድመው መረዳት ቢችሉ ይመኙ እንደነበረ ለታዳሚው አካፍለዋል።
ፖለቲካ በብዙ መንገድ የዜሮ ድምር ጨዋታ ነው። ኢትዮጵያ ውስጥ በዚያ ወቅት የነበረውም ተመሳሳይ ነው። በቀደመው ዘመን አንድ ፕሬዚደንት ከማሳቹሴትስ አሊያም ከቨርጂኒያ መምጣቱ የሚፈጥረው ነገር ነበር። በዚህ ዘመን ግን እርባና አለው ብዬ አላስብም። ኢትዮጵያ ውስጥ ግን አሁንም ብሔር ትኩረት የሚሰጠው ጉዳይ ይመስለኛል። እያንዳንዱ ሰው ኢትዮጵያዊ ነው፣ በውስጡ ግን ትግሬ፣ ኦሮሞ ወይም ሌሎችን ይሆናል። ይገርመኛል። ብሔረተኛነት ከሞላ ጎደል የዜሮ ድምር ጨዋታ ነው። እሷ የሆነ ነገር ካገኘች እኔ ያጣሁት ነገር አለ እንደማለት ነው። ይሄ ለሀገሪቱ መልካም አይደለም።
እንደ አውሮፓውያን አቆጣጠር ከ2010 እስከ 2013 ዓመተ ምህረት በአምባሳደርነት ኢትዮጵያ ውስጥ ያገለገሉት ዶናልድ ቡዝ ግን በመድረኩ ላይ በተደጋጋሚ አደጋ እንዳለው የተነገረለትን የብሔር ፌዴራሊዝም ጉዳይ ከሌላ አቅጣጫም እንዲታይ ሐሳብ አጋርተዋል።
እንደሚመስለኝ አሁን ያላቸው የተሻለው ፌዴራሊዝም የብሔር ፌዴራሊዝም ነው። ትኩረታቸውን ማድረግ ያለባቸው ግን ይሄ ፌዴራሊዝም በተሻለ ሁኔታ የአንድ ብሔር የኢኮኖሚ የደህንነት ሥልጣኖችና መሰል የበላይነት ሳያስከትል ከሀገሪቱ ሕዝቦች ጋር የሚስማማና የሚዋደድ እንዲሆን ማድረግ ላይ ነው። አሁን ያለው ፌዴራሊዝም ነው ይባል እንጂ ፓርቲው ሁሉንም ነገር በማዕከላዊነት ይቆጣጠራል። እውነተኛና ውጤታማ ፌዴራሊዝም ያድርሰው።
እንደ አውሮፓውያን አቆጣጠር ከ1996 እስከ 1999 ኢትዮጵያ ውስጥ የአሜሪካ አምባሳደር የነበሩት ዴቪድ ሺን በበኩላቸው ዩናይትድ ስቴትስ አሁንም ለአፍሪካ የሰጠችው ትኩረት አናሳ መሆኑን ጠቆም አድርገው፣ አሁንም ቢሆን ግን የኢትዮጵያ ነገ እንዲያምር የምርጫ ቦርድን የመሰሉ ተቋማትን በገንዘብም ሆነ በሞራል ልትደግፍ እንደሚገባ መክረዋል። ምርጫው በሚደረግበት ወቅትና ዋዜማ ሊደረጉ የሚገቡ ነገሮችም እንዳሉ ጠቁመዋል።
ምርጫውን በምታደርጉበት ወቅት፣ በነገራችን ላይ ምርጫው ግዴታ በመጪው በአውሮፓ የዘመን አቆጣጠር 2020 መደረግ ላይኖርበት ይችላል፣ ልታሸጋግሩ ትችላላችሁ። ምርጫ ቦርድ ታማኝ፣ ክፍትና ከአድልዎ ነጻ እንዲሆን ማድረግ ይቻላል። የቤትና የሕዝብ ቆጠራ ሊደረግ ይገባል። የወቅቱን የቤትና የሕዝብ ቆጠራ ውጤት የሚያሳይ መረጃ ሳይኖር ምርጫ ማከናወን ይከብዳል። እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት የተደረገው ቆጠራ ጊዜው በጣም ያለፈ ነው።
እንደ አውሮፓውያን አቆጣጠር ከ2002 እስከ 2005 ዓመተ ምህረት በኢትዮጵያ የአሜሪካ አምባሳደር የነበሩት አሬሊያ ብራዚል በመድረኩ ላይ ዩናይትድ ስቴትስ በኢትዮጵያ ጉዳይ ጣልቃ ልትገባ እንደማይገባ ደጋግመው ሲያነሱ ነበረ። ሆኖም በውጭ አገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያን ጉዳይ ዩናይትድ ስቴትስ ከኢትዮጵያ ጋር በሚኖራት ግንኙነት ውስጥ ያለው ቦታ ትልቅ ትኩረት ሊሰጠው እንደሚገባ መክረዋል።
The diaspora has a huge influence in Ethiopia.
በውጭ ሀገሮች የሚኖሩ ኢትዮጵያውያን ትልቅ ጫና የመፍጠር አቅም አላቸው። ጠቅላይ ሚኒስትሩ በውጭ ከሚኖሩ ኢትዮጵያውያን ጋር እርቅ አውርደዋል። ይሄ ነው ማለት ባልችልም ቀጣዩ ምርጫ ኢትዮጵያ ሰራሽ እንጂ አሜሪካ ሰራሽ ባልሆነ መንገድ እንዲከናወን ብሎም አሳታፊ እንዲሆን ለማድረግ እድሉም ገንዘቡም አላቸው።
ላለፉት 3 ዓመታት ሀገራት ከግጭት የጸዱ ምህዳሮችን እንዲመርጡ ሲደግፍ የባጀው የአሜሪካ የሰላም ተቋም ኢትዮጵያን ጉዳይ በዳሰሰበት መድረክ የሀገሪቱን የመጣኔ ሀብት ብሂል፣ ቀጠናዊ የደህንነት ሁኔታና ከጎረቤት ሀገር ኤርትራ ጋር ስለተጀመረው አዲስ ምዕራፍና የመሳሰሉ ጉዳዮችን አነሳስቷል።
በማይጎለው ፍቅርሽ ምልክ
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። የዛሬ የድምፅ ምህንድስናውን የሰራልን ሞክቢል ያቤሮን።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ ደህና ደሩ። Ethiopia Ethiopia
ተነኔ ራዲዮ ነሰገለ አሜሪካት